the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን እንደምን አመሻችሁ አድማጮች። በ1431 መካከለኛ ሞገድ ከአሜሪካ ድምጽ ራዲዮ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል የሚተላለፈውን የአርብ ግንቦት 7 ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ግንቦት 16 ለሚካሄደው ምርጫ አዲስ አበባ በገዢው ፓርቲ የማስታወቂያ ሰሌዳዎች ተሞልታለች። ተቃዋሚ ፓርቲዎች ደግሞ ትናንሽ ፖስተሮች እንኳን ለማሳተም ተቸግረናል ይላሉ። ከአዲስ አበባ ዘገባ አለን። ከመድረክ ምክትል ሊቀመንበር ከዶክተር መረራ ጉዲና ጋር የተደረገ ውይይት ይከተላል። ሌሎችም ቅንብሮች ይኖሩናል። ጽዮን ግርማ ፕሮግራሙን ትመራለች። አሁን የዓለም ዜና።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የቡሩንዲ ባለሥልጣናት ከሰሞኑ የመፈንቅለ መንግሥት ሙከራ ጋር በተያያዘ 3 ግለሰቦችን አሰሩ። የመፈንቅለ መንግሥት መሪ የነበሩት ጀኔራል የት እንዳሉ አልታወቀም። ፕሬዚዳንታዊው አፈቀላጤ ዊሊ ኒያሚጥዌ ዛሬ አርብ ለቪኦኤ ዘጋቢ ጌብ ጄዝሎ እንደገለጡት ፕሬዚዳንቱ ፒየር ንኩሩንዚዛን ለመገልበጥ አድማ የመሩት ጀኔራል እየተፈለጉ ናቸው፣ ምናልባትም ተደብቀዋል ተብሎ ነው የሚታመነው ብለዋል። በቁጥጥር ስር የዋሉት 3 ሰዎች የቀድሞ ፖሊስ አዛዥ፣ የቀድሞ መከላከያ ሚኒስትርና የመፈንቅለ መንግስቱ ቃል አቀባይ ናቸው። ቡሩንዲ ዋና ከተማ ቡጁምብራ የሚገኘው የቪኦኤው ጄብ ገዝሎ እንደዘገበው ዛሬ አርብ በሞተር ብስክሌት ታጅበው ወደ ከተማ የገቡት ንኩሩንዚዛ በመንገዶች ግራና ቀኝ የተሰለፉት ደጋፊዎቻቸው በጭብጨባና በሆታ ተቀብለዋቸዋል። ንኩሩንዚዛ ዛሬ ማምሻው ላይ ለሕዝብ ንግግር ያደርጋሉ ተብሎ ይጠበቃል። በታች ሸበሌ ክልል በሚገኙ የሶማሊያ መንግስት ባለሥልጣናት እንደገለጡት አልሻባብ ተቆጣጥሯቸው የነበሩትን 2 ከተሞች መልሰው ይዘዋል። የክልሉ ገዢ አብዱልቀድር ሙሐመድ ኑር ለቪኦኤ ሶማለኛ አገልግሎት እንደገለጡት ከሆነ የመንግስቱ ወታደሮች በወሰዱት የመልሶ ማጥቃት እርምጃ ከሞቃዲሾ በስተ ምዕራብ 75 ኪሎ ሜትር ላይ የሚገኙትን 2 ማለትም አውድ ሄግል እና ሙባረክ ከተሞችን መልሰው ተቆጣጥረዋል። የሆነ ሆኖ ነዋሪዎች አልፎ አልፎ ተኩስ መስማታቸው አልቀረም። በመልሶ ማጥቃት እርምጃው 2 ወታደሮችን ጨምሮ ቢያንስ 4 ሰዎች ተገድለዋል። ከኢራን ጋር የሚደረገው የኒኩሌር ጦር መሳሪያ ስምምነት በፋርስ ባህረ ሰላጤ መሪዎችና በዋሽንግተን መካከል ያለውን ግንኙነት አያበላሽም ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። ሚስተር ኦባማ ትናንት ሐሙስ ነው ከሰላጤው አገሮች መሪዎች ጋር በካምፕ ዴቪድ በተካሄደ ስብሰባ ላይ ይህን ያረጋገጡላቸው። የአገሮቻችሁ ህልውና በኢራንም ሆነ በሌሎች ስጋት ቢደርስበት ዩናይትድ ስቴትስ ወታደራዊ እርዳታ ከማድረግ አትቆጠብም ሲሉም የሴኪሪቲ ማለትም የደህንነት ዋስትና ሰጥተዋቸዋል። እስላማዊ መንግስት ነኝ የሚለው አማጺ ቡድን ተዋጊዎች በኢራቋ ራማዲ ከተማ የሚገኝ አንድ የመንግስት ይዞታ የሆነ ግቢን ዛሬ አርብ ተቆጣጠሩ። ሰንደቅ ዓላማቸውንም በመዲናዋ አንባር አውለብልበዋል። ይሁን እንጂ ከተማዋን ሙሉ ለሙሉ እንዳልተቆጣጠሩ አንድ የኢራቅ ምክር ቤት አባል ለቪኦኤ ኩርድ አገልግሎት ገልጠዋል። በምዕራብ ራማዲ የሚገኘው ወታደራዊ እዝ አሁንም በመንግስቱ ቁጥጥር ስር እንደሆነ ነው የሚታመነው። የአይሲስ ተዋጊዎች ወደ ማዕከላዊ ከተማይቱ ለመድረስ ሌሊቱን የቦምብ ፍንዳታ ሲያካሄዱ እንደነበር ታውቋል። በመጨረሻም ታዋቂው የጊታር ተጫዋችና የብሉስ ዜማ ድምፃዊ ቢቢ ኪንግ በ89 ዓመቱ ከዚህ ዓለም በሞት ተለየ። የብሉስ ንጉሥ በመባል የሚታወቀው ኪንግ ላስ ቬጋስ በሚገኝ መኖሪያ ቤቱ ነው ትናንት ሐሙስ በሰላም ያንቀላፋ ብለዋል ጠበቃው። አድማጮች፣ በሶስት ሰዓት መደበኛ ስርጭታችን ስለ ቢቢ ኪንግ ሰፋ አድርገን ከነ ሙዚቃው እንዘግባለን። ዜናውን በዚሁ አበቃ። ደህና አምሹ።
አጫጭር የዓለም ዜናዎችን ነበር ያደመጥነው። በመደበኛው ክፍለ ጊዜ ደግሞ ሌሎች ዜናዎችን ጨምረን ይዘን እንቀርባለን። አሁን ወደ ዘገባዎቹ እንለፍ። ግንቦት 16 ቀን ከሚካሄደው ሀገር አቀፍና የክልል ምክር ቤቶች ምርጫ አስቀድሞ የአዲስ አበባ ከተማ ጎዳናዎች በገዢው ፓርቲ ኢህአዴግ የምርጫ የማስታወቂያ ሰሌዳዎች ተሞልታለች ይለናል ምርጫውን ለመዘገብ ወደ ስፍራው የተላከው ባልደረባችን ሄኖክ ሰማግዜር። የመዲናይቱ የተለያዩ አካባቢዎች ተዘዋውሮ እንደተመለከተው መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል መልእክት የሰፈረባቸው የማስታወቂያ ሰሌዳዎች በከተማይቱ ዋና ዋና ጎዳናዎችና አደባባዮች በብዛት ይታያሉ። ተቃዋሚ ፓርቲዎች በበኩላቸው ይህን መሰሉን ግዙፍ የማስታወቂያ ሰሌዳዎች ቀርቶ ትንንሽ ፖስተሮችን ለማሳተምና ከምርጫው በፊት ለማሰራጨት መቸገራቸውን ነው የሚናገሩት። ሄኖክ ሰማግዜር
እዚህ የሚገኝበት አየር ጤና ሰፈር አዲስ በተጠናቀቀ አንዳቢ ጎዳና ፊት ለፊት በሚገኝ አደባባይ ከሶስት የጠረጴዛ ቴኒስ መጫወቻ ሜዳዎች የሚበልጥ የማስታወቂያ ሰሌዳ ቆሟል። እንግዲህ ከቤተ መንግስት እስከ አምባሳደር ቲያትር ደግሞ ከዚያ በሁለት እጥፍ የሚበልጡ ሁለት የማስታወቂያ ሰሌዳዎች መጪው ጊዜ አሁንም ከኢህአዴግ ጋር ብሩህ ነው የሚል ጽሑፍ ይዘዋል። አሁን ከቤተ መንግስት ሽቅብ ወደ 4 ኪሎ መንገድ ልውሰዳችሁ። ፓርላማ አጠገብ ኢህአዴግ ምክር ቤትና 4 ኪሎ አደባባይ እንደዚሁ ተመሳሳይ መልእክት ያሰፈሩ የማስተዋወቂያ ሰሌዳዎች በትልቁ ለፈጣን ልማት ለዘለቄታ ሰላምና ዲሞክራሲ ኢህአዴግን ይምረጡ የሚል የቅስቀሳ ቃል ታትሞባቸዋል። እንግዲህ ምስሉ ላይ የምመለከተውን ልግለጽላችሁ። የህዳሴ ግድብ ፎቶግራፍ፣ የአዲስ አበባ ቀላል ባቡር፣ እንደዚሁም የተለያዩ የኢትዮጵያ መንግስት የያዛቸው የመሰረተ ልማት ግንባታዎች፣ መንገዶች፣ የኃይል ተሸካሚ መስመሮች፣ አልፎም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስልና የተለያዩ የልማት ፎቶዎች ናቸው የሚታዩት። በአንጻሩ ደግሞ የተቃዋሚ ፓርቲዎች የምርጫ ማስተዋወቂያ ሰሌዳዎች በከተማዋ ውስጥ በስፋት አይታዩም። እንዲያውም የኤቱ ማለትም እንዲያው ግፋቢል አንድ ክንድ ወደ ጎን አንድ ክንድ ከጋት ቁመት ያላቸው ፖስተሮች ናቸው አልፎ አልፎ የሚታዩት። እንግዲህ በተዘዋወርኩባቸው አካባቢዎች የገዢው ፓርቲ የማስተዋወቂያ ሰሌዳዎች እንደዚሁም በጥቁርና ነጭ ህትመት የኢህአዴግን ምልክት ንብ ምስል ከእጩዎች ፎቶግራፍ ጋር የያዙ ወረቀቶች በየግድግዳው በያጥሩ አልፎም የመብራት ተሸካሚ እንጨቶች ላይ ተለጥፈው ተመልክቻለሁ። በአምስተኛው የሀገር አቀፍ ምርጫ ድምጽ የሚሰጡ የአዲስ አበባ ከተማ ኗሪዎች ካርዳቸውን በእጃቸው ማስገባታቸውና የሚበጃቸውን ያመኑበትን ወገን ለመምረጥ መዘጋጀታቸውን ያስረዳሉ። እንግዲህ በለፍተ ቀደም የሰበሰብኳቸው የህዝብ አስተያየቶች እንደሚያመለክቱት በአንድ ወገን ወጥ የሆነ አስተያየቶች የተስተናገዱበት ነው። በሌላ ጎን ደግሞ ይለፈኝ፣ ግድ የለም፣ ዛሬ ራሴን ላቅብ የሚሉ የከተማዋ ነዋሪዎች ለመናገር ወይም ለመጠየቅ አለመፍቃዳቸውን ነው የገለጹት። በድምጽና በምስል ከሰበሰብናቸው አስተያየቶች እንደተረዳነው ከሆነ የምርጫ ቅስቀሳውን በቴሌቪዥን በተካሄዱ ክርክሮች በራሳቸው ኑሮና በግላቸው አመለካከት ቃኝተው ድምጽ ለመስጠት መመዝገባቸውን ነው የሚናገሩት። በአቅም ረገድ በገዢው ፓርቲ ኢህአዴግና በተቃዋሚዎች መካከል ደግሞ በተለይ በማስተዋወቅ ዘመቻው በምረጡኝ ዘመቻው ልዩነት መኖሩን ነዋሪዎቹ ይገልጻሉ። እስኪ አስቀድመን 5 ኪሎ እንቆይ።
ለገሰ ይሉ ይባላል። የሚሰራው ስራ ጽዳት አገልግሎት ነው። በማህበር ተደራጅቼ ነው የምሰራው። ግንቦት 16 ለሚደረገው ምርጫ ራሴ ሆነኛል ያልኩትን ለመምረጥ ዝግጅት እየተጠባበቅኩ ነኝ። መረጃ አግኝቻለሁ በበቂ ሁኔታ ሲከታተል ነበረ እና በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝም እከታተላለሁ። በተለያዩ ስብሰባ ቦታዎችም ግንዛቤ ጨብጫለሁ በደንብ አድርጌ። በተለይም የዘንድሮ የ2007 ምርጫ በቴሌቪዥን የቀረቡት ክርክሮች ጥሩ ግንዛቤ ያስጨበጡ ነበረ ብዬ ነው የሚያምነው። እኔ በራሴ በኩል ራሳቸውን ፖሊሲ እያስተዋወቁ ነበረ እና እነዛን ፖሊሲያቸውን ነው በደንብ አድርጌ የለየውኝ። እኔ የሚሆነኝን ፖሊሲ ብዬ ከዛ ነው የሚይዘው። ገብቷል። እንግዲህ ልጆች አሉኝ፣ የቤተሰብ ኃላፊ ነኝ፣ እያስተማርኳቸው ነው። አንተ ብቻህን ሆነ የምታስበውና አሁን ከቤተሰብ ጋር የምታስበው ለየብቻ። እነዚህን ሁሉ ግምት ውስጥ ባስገባ መልኩ ነው እንግዲህ ክትትል ሲያደርግ ነበር። የትኛው ይሆነኛል ስል ለግሌ ለብቻ ብቻ አይደለም ለልጆቼ ለቤተሰቦች ጭምር በማሰብ ነው እና ዞሮ ዞሮ የዘንድሮ የተሻለ ነው ይሁን ይሻላል ከባለፈው እና የሚቀሩ ነገሮችም ይኖራሉ። በተለይ በክርክሩ ላይ ስንሰማ ራሱን የመግለጽ አቅም በጣም ውስንነቶች ይታዩባቸው ነበረና እነዛ ነገሮች አሉ። ዞሮ ዞሮ ግን በቂ ነው፣ እኔ ለይቻለሁ ብዬ አስባለሁ።
ይሆነናል የምንለው ልንመርጥ
እንጃ። እኔም እንደዛው ነው መልሴ። ማለት ይሆነኛል የምለውን ፓርቲ ያስተዳድረኛል የምለውን ለመምረጥ እና አሁን ተማሪዎች ነን፣ ዘንድሮ ተመራቂዎች ነን።
እሺ፣ የምማረው ኤልኤም ኢንተርናሽናል የሆቴል ቱሪዝም ነው። እንዲሁም እየሰራው ነው። በግሌ ለመስራትም እንደዚሁ እየጣርኩ ነው።
እኔም እዛው ኤልኤም ነው የምማረው፣ የሆቴል ቱሪዝም ትምህርት ነው የምማረው። መስራት የምፈልገው በዛው ነገር ነው፣ ግን ደግሞ ከሱ የተሻለ ነገር በንግዱ ዙሪያ ትንሽ እየሞከርኩ ነው። ማለት ሁሌ ማታ ማታ በቴሌቪዥን የምርጫ ፓርቲዎች በሚያደርጉት የምረጡ እንቅስቃሴ ላይ ማንን መምረጥ እንዳለብኝ ግንዛቤ ወስጃለሁ። እንደገና ደግሞ ማንን መርጬ የመረጥኩት ፓርቲ አስተዳድረኛል የሚለውንም ነገር አምኜ የራሴን ዝግጁ ሆኜ ተዘጋጅቻለሁ። ቃኑን ብቻ ነው የምጠባበቀው።
እኔም እንደዛው ያስተዳድረናል፣ ነገ ብሩን ተስፋ ያሳየናል ለወጣቶች እንዲሁም ለሚያድጉት ፈለግ ለሚይዙት ነገር በቃ ጥሩ እንቅስቃሴ ያሳየል የሚለውን ነገር ለመምለጥ ቆርጠን ተነስተናል ማለት ነው።
አሁን የምገኘው በተለምዶ 5 ኪሎ የሚባለው አካባቢ ነው፣ ቅድስተ ማርያም ቤተክርስቲያን ገባ ብሎ። ይህ በአዲስ አበባ መስተዳድር ውስጥ የምርጫ ክልል 12 እና 13 ነው የሚባለው። እንግዲህ በዚህ የምርጫ ክልል ውስጥ ከጀርባ የምትመለከቷቸው ፖስተሮች የተለያዩ ፓርቲዎች የምረጡኝ ዘመቻቸውን የሚያከናውኑባቸው ናቸው። እዚህ የምትመለከቱት የንብ ምልክት ያለው የገዢው ፓርቲ ኢህአዴግ ነው። የእጅ ምልክት ያለው ደግሞ የመድረክ እጩ ተወዳዳሪ እዚህ ላይ ይገኛሉ። በስተግራዬ በኩል ደግሞ የምትመለከቱት የመኢአድ እጩ ተወዳዳሪ ናቸው። ምልክታቸውም ዋሊያ ነው። እንግዲህ እየተዘዋወርኩኝ በዚህ ሰፈር የሚኖሩ ሰዎችን ሳነጋግር ነበር። በዚህ ምርጫ ወቅት ለእናንተ ድምጻችሁ እንድትሰጡ የሚያነሳሷችሁ ወይም ደግሞ ድምጽ የመስጫ መስፈርቶቻችሁ ምንድናቸው ብዬ ጠይቄያቸው ነበር። በስፋት ከትምህርት ጀምሮ እስከ ጤና እስከ ልማት እንደዚሁም ደግሞ በግል ህይወታቸው ለውጥ ሊያመጡ የሚችሉ የስራና የትምህርት እድሎችን ነው ሲጠቅሱልኝ የቆዩት።
ስሜ ዲሌቮ ኑሬ ይባላለሁ። የሚኖርበት ሰፈር ባራዳ ክፍለ ከተማ ወረዳ 6። ምርጫው ሰላማዊና ዴሞክራሲያዊ በህዝብ ዘንድ ታማኝነት ያለበት ህዝብን ያሳተፈ ነው በመካሄድ ላይ ያለው። ሰላማዊ ዴሞክራሲያዊ የሆነ አንድ ሰው ከተወዳዳሪ ፓርቲዎች ጋር የፈለገውን መምረጥ የሚችልበት ማለት ነው።
በማስከተል ወደ 6 ኪሎ ዩኒቨርሲቲ አመራለሁ። ማየት የተሳናቸው ሁለት ወጣቶችንም እዚሁ ዩኒቨርሲቲው ፊት ለፊት አግኝቼ ነበረ። የአንዱ የመራጭ ካርድ የወሰደ ሌላኛው ደግሞ የመራጭ ካርድ ያልወሰደ ናቸው። እስኪ እንስማ።
ያው እኔ በበኩሌ አልወሰድኩም። ያልወሰድኩበትም ደግሞ ግን ምክንያት አለኝ። በተለይ በቀበሌ የመጣ በቀበሌን ገንዘቤን የምሰራበት የነበረትና እንደዚህ ሎተሪና ሬዲዮ ተንከራትቼ የሰበሰብኳትን ገንዘብ እና የገዛሁትን ንብረቴን በሙሉ ቀበሌ አብልቶብኝ ስለቀረ ለወያኔ ዝም ብሎ ለኃላፊ አውቶ መንገድ ላይ በመጣሉ እኔ ምርጫውን እንዳወጣ አልተገደድኩም። ራሴም ደግሞ አምራዊ ስራ ላመነልኝ በዚህ ብቻ ያው ምርጫው ካርድ እንዳልወስድ አድርጌያለሁ። ለምን በየቦታው ብትሄድ ለአካል ጉዳተኞች ምንም አይነት ምቹ የሆነ ነገር የለም። በየቦታው ብትሄድ ትቦ ተከፍቶ ነው፣ በየቦታው ብትሄድ ገደል ነው። ምንም አይነት አማራጭ የለንም። ስለዚህ ከምርጫ ካርድ ራሴን ባገል ይሻላል የሚለውን እንጂ ምንም አይነት የምርጫ ካርድ አላወጣሁም በበኩሌ ማለት ነው። ሌላው ደግሞ ምንድነው መማር የሚገባኝን የትምህርት እድል አላገኘሁም።
በዛሬው ዕለት ያነጋገርናቸው የመድረኩና የኦፌዴን መሪ ዶክተር መራራ ጉዲና ኢህአዴግ በተለይ የማስታወቂያና የገንዘብ አቅሙ ከፍ ያለ ቢሆንም ለውጥ የሚያመጣው እርምጃ እሱ እንዳልሆነ ይገልጻሉ። ሁለት ምክንያቶች አሉ ይላሉ ዶክተር መራራ።
ኢህአዴግ ሁለት ምርኩዞች አሉት፣ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱን እናሸንፋለን፣ ምንም ጥያቄ ሁለቱም ምርኩዞቹን አስቀምጦ ከተወዳደረ ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃዋሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20-30 ዓመት ይላል፣ እኔ ደግሞ 100 ዓመት ሊገዛን ይፈርምለታለሁ። ችግሩ እሱ ነው።
ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከአዲስ አበባ።
የዘንድሮው የኢትዮጵያ ብሔራዊ ምርጫ ካለፉት ሁለት ምርጫዎች የቀዘቀዘ መሆኑን አንዳንድ አስተያየት ሰጪዎች ይናገራሉ። ይሁን እንጂ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ግን በዚህ አይስማሙም። በኦሮሚያ የተለያዩ አካባቢዎች የምርጫ ዘመቻ በማድረግ ላይ የሚገኙት ዶክተር መረራ ከመራጩ ሕዝብ ስሜትና የለውጥ ፍላጎት አንጻር የዘንድሮው ምርጫ ከ2002 የተሻለና ወደ 97ቱ የተጠጋ ነው ይላሉ። እስክንድር ፍሬው ዝርዝሩን ይዟል።
በትውልድ ቦታቸው ምዕራብ ሸዋ ባለፉት ምርጫዎች ሁሉ የተወዳደሩት ታዋቂው የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና አብላጫ ድምፅ አግኝተው እንደሚመረጡ ያምናሉ። በምዕራብ ሸዋና በሌሎችም የኦሮሚያ አካባቢዎች ቅስቀሳ እያደረጉ የሚገኙት የመድረክ ምክትል ሊቀመንበር የደጋፊዎቻቸው አቀባበል ብርታት እንደሆናቸው ይናገራሉ። በ1997ና በ2002 ዓ.ም የተካሄዱትን ምርጫዎች የሚያስታውሱና የዘንድሮው የቀዘቀዘ እንደሆነ የሚናገሩ አስተያየት ሰጪዎች አልጠፉም። ዶክተር መረራ ግን በዚህ አይስማሙም። ለቅስቀሳ በተዘዋወሩበት ወቅት የህዝቡን የመምረጥ ስሜትና የለውጥ ፍላጎት መመልከታቸውን የሚገልጹት
በግሌ የዘንድሮ ምርጫ ወደ 97ቱ የህዝብ ጎርፍ እንዳልፈጠረ እናውቃለን፣ ግን ወደዛ ይጠጋል። ከ2002 ይልቅ ወደ 1997ቱ ይጠጋል።
እንዴት
በሚንቀሳቀስ ህዝብም በማቅረብ ለምሳሌ አሁን የዛን ጊዜ ህብረት ነበር። ህብረት የዛን ጊዜ ያቀረበው ተጋዛዎች ብዛት 241 ይመስለኛል። አሁን ትንሽ በከፍ ብለናል።
አሁን 262 ነው።
እኛ ምርጫ ቦርድ ያሳየኝ 270 ነው። እንደዛም ቢሆን እኛ የምናውቀው 303 መሃል ምን እንደሆነ ምርጫ ቦርድ እስካሁን አልነገረኝም የት እንደደረሰ። ምክንያቱም ምንድነው አንዳንድ ጊዜ አሞሌና ዱላ ይዞ ነው የሚንቀሳቀሰው። በአሞሌ የሚያስወጣቸው ሊኖሩ ይችላሉ፣ ገና በዱላ የሚያስወጣቸው ሊኖሩ ይችላሉ። ያንን ታሳቢ አድርጎ ሊሆን ይችላል እንጂ በእኛ ሊስት ላይ 303 መቀመጫዎች የተወዳደሩ ነው። እና በተለይ በህዝቡ ስሜትና እንቅስቃሴ ውስጥ አንዳንድ ወጣቸው እንደ ኦሮሚያ አይነቱ ከ97 ይበልጣል። የትግራይንና 97 ኢንፋክት ትግራይ ብዙ አልነበረም። ትግራይ ቢሆን አሁን ይሻላል ማለት ነው። ደቡብ አካባቢ እርግጠኛ አይደለሁም። እኔ የተሻለ የማቅበት ኦሮሚያ አካባቢ ግን በየትኛው ሚዛን ከ97ቱ ዘንድሮ ይበልጣል።
የ2002ቱ ምርጫ ከዘንድሮ የሚሻለው ከተቃዋሚ ፓርቲዎች ትብብር አንጻር መሆኑን ዶክተር መረራ ይናገራሉ። ይህም ሆኖ የዘንድሮውን ምርጫ አጠቃላይ ሁኔታ ለመገምገም ጥቂት ጊዜ መጠበቅ እንደሚያስፈልግ የመድረኩ ምክትል ሊቀመንበር አስረድተዋል። ነጻና ዲሞክራሲያዊ ከሆነ ግን ተቃዋሚዎች ማሸነፋቸው እንደማይቀር ነው የገለጹት።
ኢህአዴግ አልኩ እኮ ጠመንጃና በምርጫ ቦርድ ነው የሚያሸንፈን። ኢህአዴግ ሁለቱ ምርኩዞቹን አስቀምጦ በአንድ ወር ስራ ተቃዋሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20-30 ዓመት ይላል፣ እኔ ደግሞ 100 ዓመት እንዲገዛ ይፈርዱለታል። ችግሩ እሱ ነው። አሁን ለምሳሌ ገጠር እየዞሩ ምን እንደሚያደርጉ ታውቃለህ? ንብን ትመርጣለህ ፈርም እያሉ የቀበሌ አስተዳዳሪዎች እያስፈርሙ ነው። ሀረር ላይ ሰምቻለሁ፣ አርሲ ሰምቻለሁ፣ አምቦ ሰምቻለሁ። ሁሉም ቦታ የንብ ምልክት እዚህ ላይ ምልክት አድርጉልን፣ ከዚህ በኋላ እንዳሁም የምርጫ ቀን መምጣት አያስፈልጋችሁም አይነት ሁሉ ጭምር ነው።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከኢህአዴግ በመቀጠል በርካታ እጩዎችን ለውድድር ማቅረቡን የምርጫ ቦርድ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለምሽቱ በያዝነው በሌላው ዘገባ ደግሞ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ከ13 ዓመታት በፊት እንደ አውሮፓውያን አቆጣጠር መስከረም 11 ቀን አሸባሪ ጥቃት ከተፈጸመ በኋላ የወጣውን ፓትሪዮት አክት የተባለውን ተባብሮ አሸባሪነትን ለመከላከል የወጣውን ሕግ የሚያጠናክር፣ በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ አሜሪካውያን የስልክ ጥሪ አሃዝ መሰብሰቡን የሚያቆም ሕግ በከፍተኛ ድምፅ አጽድቋል። ዩኤስኤ ፍሪደም አክት የተባለው አንቀጽ ብዙውን ጊዜ በተከፋፈለው ምክር ቤት ባልተለመደ ሁኔታ የተባበረ ድጋፍ አግኝቷል። በሕግ መወሰኛው ምክር ቤት ግን ቀላል ላይሆን ይችላል። ዘጋቢያችን ሲንዲ ሴን ከምክር ቤቱ ህንጻ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
የብሔራዊ ጸጥታ አገልግሎት በኮንትራት የተቀጠረ ሰራተኛ የነበረው ኤድዋርድ ስኖደን የዩናይትድ ስቴትስ የስለላ አገልግሎቶች በመደበኛ አሜሪካውያን ላይ የሚያካሄዱት የስለላ ተግባር ምን ያህል እንደሆነ ባጋለጠበት ወቅት በዓለም አቀፍ ደረጃ ቁጣ ማስከተሉ ይታወሳል። የአሜሪካ ህግ አውጪዎች የስለላ አገልግሎቶቹ የአሜሪካውያንን መብት ሳይጥሱ የሀገሪቱን ደህንነት ለመጠበቅ የሚያስችሏቸው መሳሪያዎች ለመስጠት የሚያስችል ህግ ለማውጣት ሲሰሩ ቆይተዋል። የህግ መወሰኛው ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት ሪፑብሊካዊ ባብ ጉድላት ዩኤስኤ ፍሪደም አክት በግል ነጻነትና በብሔራዊ ጸጥታ ጥበቃ መካከል ሚዛን መጠበቅ እንደሚቻል አረጋግጧል ብለዋል።
I made the pledge to my colleagues in Congress and to the American people that Americans' liberty and America's security can coexist.
በህግ መምሪያው ምክር ቤት ላሉት የሥራ ባልደረቦቼና ለአሜሪካ ሕዝብ የገባሁት ቃል የአሜሪካውያን ነጻነትና የአሜሪካ ጸጥታ አብረው ሊኖሩ ይችላሉ የሚል ነበር። እነዚህ ሁለቱ መሠረታዊ ጽንሰ ሐሳቦች የማይተቃቀፉ አይደሉም።
ዲሞክራቱ የምክር ቤት አባል ጆን ኮነርስ በበኩላቸው የህጉን መጽደቅ አሞግሰዋል። የስልክ ጥሪዎችን አሃዝ በገፍ የመሰብሰቡን ተግባር የሚያቆም ከመሆኑም በላይ ማንኛቸውም የስለላ ፕሮግራሞችን በሚመለከት አዲስ ግልጽነት እንዲኖር ያደርጋል ብለዋል።
ዛሬ ከሚገባው በላይ ርቆ በሄደው የስለላ ፕሮግራም ላይ ገደብ ለማድረግ የሚቻልበት ያልተለመደ እድል አግኝተናል።
አንዳንድ ተራማጅና ለግል ነጻነት ተሟጋጅ ዲሞክራቶች የፓትሪዮት አክት ህጉ የብሔራዊ ጸጥታ አገልግሎት በስለላው ፕሮግራም ላይ በቂ ገደብ አላደረገም የሚል እምነት ስላላቸው በመጪው ሰኔ ወር መባቻ ላይ ቢከስም በመረጡ ነበር። በሕግ መወሰኛው ምክር ቤት ግን በርካታ ከፍተኛ ቦታ ያላቸው ሪፑብሊካውያን የፓትሪዮት አክቱ ለውጥ እንዲደረግበት አይፈልጉም። ሪፑብሊካዊ ሴናተር ጆን ኮኔርስ
Some in the intelligence community have said that the bulk data collection that I've described here briefly
አንዳንድ በስለላው ክፍል ኮሚቴ ውስጥ ያሉ ሰዎች በገፍ የስልክ ጥሪ አሃዞችን መሰብሰቡ የዩናይትድ ስቴትስ የጸጥታ ደህንነት በበለጠ እንዲጠበቅ አድርጓል። በዩናይትድ ስቴትስ ላይ የአሸባሪ ጥቃት ከመከፈቱ በፊት ከነበረው በአሁን ወቅት የተሻለ የሆነው ለዚህ ነው ይላሉ።
የህግ መወሰኛው ምክር ቤት ስለ ጉዳዩ ይነጋገር እንደሆነ ግልጽ አይደለም። የፓትሪዮት አክት ህጉ እንዲቀጥልም ሆነ በመጪው ሰኔ 1 ቀን እንዲያከትም ሁለቱም የምክር ቤት ክፍሎች ማጽደቅ ይኖርባቸዋል። ክብራትና ክብራን አድማጮች በ1431 መካከለኛ ሞገድ የሚቀርበው ዝግጅታችን እስከ 1 ሰዓት ተኩል ድረስ ይቀጥላል። አብራችሁን ቆዩ። አሁን ባህልና ማህበረሰብ የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም ያነጋግራል ሲል ይንደረደራል የዛሬው ባህልና ማህበረሰብ። የባህር ዳር ዩኒቨርሲቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሶስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነበር ያካሄደው። ይህንኑ መነሻ በማድረግ ባህልና ማህበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖች መልከት አድርጓል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን ጭብጥ መለስ ብሎ በማስታወስ ይጀምራል።
ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት።
ከ2004 ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። 2025 ላይ ከ10 ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮች መሰረት አድርጎ ነው የተመሰረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩ ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ስለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ የቋንቋውን የገላጭነት ደረጃ ከፍ በማድረግ ለመማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው።
መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና ሊቀ ሕሩያን በላይ መኮንን ወደ እርሶ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮች አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብሮ ይጠበቃልና እርሶ መምህርም ኖት፣ የዘመናዊ ትምህርት የቋንቋ ማዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በእርሶ ግንዛቤ የትኞቹ ናቸው? ደጋግመን በመናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሑፍም ይሁን በንግግር በመገናኛ ብዙሃንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ?
እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። ይህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ አንዳንዴ የቃል እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ እጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋው ውስጥ እየተቀላቀለ በተለይም የተባረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ። በሀገራችን አበባል ሳይሸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ፣ ኦሞቲክም አለ እና እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሺህ መባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይ የተነሳ ሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዘኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት። እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት። እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሴም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሁ የአራዳ ቋንቋ የአራዳ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው እንግዲህ እኔ ያለኝ።
መልካም። አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ሊቀ ሕሩያን በላይ መኮንን። የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር ዩኒቨርሲቲ የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከትን ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ሂሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
ከአሜሪካ ድምጽ ራዲዮ ጣቢያ በ1431 መካከለኛ ሞገድ የሚተላለፈው ፕሮግራማችን በዚሁ ያበቃል። በሶስት ሰዓት በመደበኛው ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጅት ታየ ነኝ። በደህና አምሹ።
This program has come to you from the Voice of America, Washington.